The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አመሻችኋል? የዛሬ ቅዳሜ መጋቢት 30 ቀን 2009 ዓ.ም ዝግጅቶቻችን ይዘን ቀርበናል። በዓለም ዜናን ጀምርና ለቅዳሜ ያዋልነውን በአስቸኳይ ጊዜ አዋጁ ዙሪያ በሁለት ባለሙያዎች መካከል የተካሄደ ክርክር እናቀርባለን። ከዚያም ሙዚቃ ቀናቀሪውን ጊዜ ይረከብና እስከ ፕሮግራም ማብቂያው ድረስ ያቆየናል። አብራችሁን አምሹ። ሰለሞን ክፍሌ አስተናግዳለሁ። ብራን ኃይሉ ፕሮግራሙን ትመራለች። አሁን በቅድሚያ የዓለም ዜናዎች ይነበባሉ።
እንደምን አምሽታችኋል። አዲሱ አበበ ነኝ ዜናውን የማሰማው። በሰሜናዊ ምስራቅ ሶማሊያ የቦሶሳ ከተማን ከፍተኛ ባለስልጣናት በመግደላቸው የተከሰሱ 5 የአልሻባብ አማጽያን በጥይት ተደብድበው መሞታቸው ተገለጠ። ሰዎቹ ቦሳሶ ከተማ ወታደራዊ ፍርድ ቤት ነው ባለፈው የካቲት ወር ሞት የተበየነባቸው። በሶማሊያ ፌዴራላዊ መንግስት የፑንትላንድ ወታደራዊ ፍርድ ቤት ሊቀመንበር አብዲ ፋታህ ሐጂ አዳም ለአሜሪካ ድምፅ ሶማሊኛ አገልግሎት በሰጡት ቃል ፍርድ ቤቱ ከሁለት ወራት በፊት ተከሳሾቹን ጥፋተኛ አድርጎ መወሰኑን አረጋግጠዋል። የአፍሪካ ህብረት ወታደሮች ኩዴ ውስጥ የነበረ አንድ የአልሻባብ ከፍተኛ ወታደራዊ አዛዥ ዛሬ ቅዳሜ መግደላቸውን ባለስልጣናት አስታወቁ። ባሼ ኑር ሐሳን የተባለው የሽብርተኛው ቡድን ወታደራዊ አዛዥ የተገደለው አሸባሪው ቡድን በአንድ የሶማሊያ ወታደራዊ ተቋም ላይ ያልተሳካ የማጥቃት እርምጃ ሊወስድ ሲል እንደነበር የኬንያ መከላከያ ሚኒስቴር ባወጣው መግለጫ አስታውቋል። የአሚሶም ኃይሎች እንዳስታወቁት የአፍሪካ ህብረት ወታደሮች በጥቃቱ ወቅት በርካታ የሽብርተኛ ቡድን ጦር መሳሪያዎችና የሳተላይት ስልኮችን አግኝተዋል። ጋምቢያን ከ20 ዓመታት በላይ የገዙት የሃያ ጃሜ ከተወገዱ ወዲህ አገሪቱ በኢኮኖሚም ሆነ በፖለቲካውና በህግ የበላይነት ተስፋ ሰጪ አካሄድ ላይ መሆኗ ተገለጠ። ዩናይትድ ስቴትስን በቅርቡ የጎበኙት ምክትል ፕሬዝዳንቷ ፈቱማ ጃሎ ለቪኦኤ ብቻ በሰጡት ቃለ መጠይቅ ለአገራቸው ስለተደረገው ገዛ አመስግነው በተለይም በውሃና በመብራት አቅርቦት የተደረገው ድጋፍ ከፍተኛ እንደሆነ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሶሪያ ውስጥ በኬሚካል ጦር መሳሪያ የተካሄደውንና ቢያንስ 100 ሰላማዊ ሰዎች የተገደሉበትን ጥቃት ለመበቀል ዩናይትድ ስቴትስ ከትናንት በስቲያ ሌሊት በአንድ የሶሪያ አየር ኃይል መደብ ላይ ያደረሰችው ጥቃት በተለይ ቀንደኛ ወዳጇ ከሆነችው ሩሲያ ጋር ሳቃቅራት እንዳልቀረ ተገለጠ። ጥቃቱ በሶሪያው ፕሬዝዳንት በባሽር አልአሳድ ኃይሎች እንደተወሰደ ይታመናል። ይሁንና የሩሲያ ፕሬዝዳንት ፑቲን እርምጃው የወረራ አድራጎት ነው ማለታቸው ይታወሳል። ቭላዲሚር ፑቲን የዓለም አቀፍ ሕግን የጣሰ ነው ብለው ዩናይትድ ስቴትስና ሩሲያ ያላቸውን ግንኙነትም አደጋ ላይ ይጥላል ማለታቸውን ክሬምሊን ያወጣው መግለጫ አመልክቷል። ዩናይትድ ስቴትስ ሶሪያ ላይ የሚሳኤል ጥቃት ባካሄደች በጥቂት ቀናት ልዩነት ውጭ ጉዳይ ሚኒስትሯ ሬክስ ቲለርሰን ደግሞ በመጪው ረቡዕ ወደ ሞስኮ ሊሄዱ ነው። ሩሲያ ደግሞ በዩናይትድ ስቴትስ የሶሪያ ጥቃት መቆጣቷ ይታወቃል። እና ባለስልጣናት እንደሚሉት እኒህ የዩናይትድ ስቴትሱ ከፍተኛ ዲፕሎማት በሞስኮ ቆይታቸው ሩሲያ ከበሽር አልአሳድ የሶሪያ መንግስት ጋር ያላትን ወዳጅነት ረጋ ብላ ብታስብበት ይሻላታል ብለው ይመክራሉ ተብሎ ይጠበቃል። ይህን ዩናይትድ ስቴትስ በሶሪያ የአየር ኃይል መደብ ላይ ያደረሰችውን ጥቃት የአውሮፓ አጋሮቿ መደገፋቸው ይታወቃል። እናም የእንግሊዙ ውጭ ጉዳይ ሚኒስትር ቦሪስ ጆንሰን የፊታችን ሰኞ ሞስኮ ለመሄድ የነበራቸውን እቅድ ሰርዘውታል። የሶሪያ ሁኔታ ብዙ ነገሮችን ለዋውጧል፣ ውጥረትም አገሪቱ ውስጥ ሰፍነዋል ነው ያሉት ጆንሰን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን በዚህ ዓመት ውስጥ ቤጂንግን እንዲጎበኙ ከቻይና አቻቸው ዢ ጂንፒንግ የቀረበላቸውን ግብዣ ተቀበሉ። ቀን ግን አልተቆረጠም። ዜናው ይፋ የሆነው 3 የዩኤስ ካቢኔ ሚኒስትሮች ትራምፕና ሺ በሚስተር ትራምፕ የፍሎሪዳ መዝናኛ ስፍራ በተገናኙበት ወቅት ሲሆን በቻይናው መንግስታዊ ዜና አውታርም መረጋገጡ ታውቋል። አዲሱ አበበ ነኝ። የሰዓቱ ዜና በዚሁ አበቃ።
አድማጮች የምትከታተሉት በ25ና በ30 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ አስቸኳይ ጊዜ አቅጣጫዎች በአስቸኳይ ጊዜ አዋጁ ማግስት የታዩትንና ቀጣዩን ሁኔታዎች ለመፈተሽ የታለመው ተከታታይ ክርክር ለምሽቱን በተለይ የመገናኛ ብዙሃንን በሚመለከተው ጭብጥ ላይ ያተኩራል። የክርክሩ ተሳታፊዎች አቶ አታክልቲ አምባዬ ከአዲስ አበባ፣ አቶ ግዛው ለገሰ ደግሞ ከዚሁ ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትላንትናው ምሽት በከፊል የተሰማውን ክርክር ሙሉ ክፍል ቀጥሎ ተከታተሉ።
አስቸኳይ ጊዜ አዋጁን ተከትለው ከወጡት ክልከላዎች የተወሰኑት መነሳታቸውን መልእክቶችን መቆጣጠርና መገደብ ከተነሱ ክልከላዎች ውስጥ አንዱ መሆኑን የአስቸኳይ ጊዜ ማዘዣ ጣቢያው ዋና ጸሐፊ እንዲሁም የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ይፋ ያደረጉትን እንስማና ጥያቄዎችን አስከትላለሁ።
በማንኛውም ሬዲዮ፣ ቴሌቪዥን፣ በፎቶግራፍ፣ በምስል፣ በቲያትር፣ በፊልም የሚተላለፉ መልእክቶችን የመቆጣጠርና የመገደብ መብት የሚለውም ጭምር ወይም ደግሞ እርምጃ የሚለውም ጭምር ቀሪ እንዲሆን ተደርጓል።
እንደሰማችሁት አቶ ሲራጅ ፈጌሳ መገናኛ ብዙሃን የሚመለከተው ከተነሱ ክልከላዎች ውስጥ አንዱ መሆኑን ተናግረዋል። የንግግር ነጻነትን የሚመለከተው ብዙም ያነጋግራልና እስኪ ወደ አጠቃላይ ሁኔታ ከመሄዳችን በፊት የዚህ አስቸኳይ ጊዜ አዋጅ እገዳ ጥሎበት የነበረው ክልከላ መነሳቱ ምን ለውጥ ሊያመጣ ይችል ይሆን? በአስቸኳይ ጊዜ አዋጅ ውስጥ በነበረው ጊዜ ብቻ ተገድባችሁ? አቶ አትክልት ተርሶል አስቀድም።
መልካም። አሁን የመገናኛ ብዙሃን የመቆጣጠርና የመገደብ ስራ ተሰርቶ ነበረ። ይሄ ለምን የሚለው በታው ጥያቄ መነሳት ያለበት ይመስለኛል። አሁን በዓለም ላይ ብዙም ጊዜ በተለይ በዚህ በዘመናዊ ዓለም የመገናኛ ብዙሃን የምትቆጣጠራቸውም የምትገደባቸውም የሚያስችል አቅም በጣም እየተወሰነ ነው ያለው። የመገናኛ ብዙሃን ደግሞ ኃላፊነት ባለው መንገድ ስራቸውን የማይሰሩ ከሆነ ለከፍተኛ እልቂት፣ ለከፍተኛ ውድመት የሚዳርግ የፕሮፓጋንዳ ስራ፣ የቅስቀሳ ስራ መስራት ይችላሉ። ይሄ በአፍሪካ ውስጥ በተደጋጋሚ የታየ ተሞክሮ ነው። በእነዚህ ሌክ ካንትሪስ በአፍሪካ የሁቱና የቱትሲ የነበረ መገዳደል፣ መጨፋጨፍ ዓለምን ያሳዘነ እስከ 800,000 ህዝብ ያለቀበት ጉዳይ በአንድ ሬዲዮ ጣቢያ ይደረግ የነበረ ቅስቀሳ አንዱን ዘር ከሌላው ዘር ጋር የማጋጨት ስራ ሲሰራ ስለነበረ ነው። ስለዚህ አሁን በኢትዮጵያ ሁኔታ ስንመለከተው ከባህር ማዶ በተለያየ መልክ የሚመጡት እነዚህ ማህበራዊ ሚዲያ ቅስቀሳዎች አንዳንዶች በጣም በሚያስገርም መልክ ኃላፊነት የጎደላቸው ናቸው። የፈለገው አይነት የፖለቲካ አቋም መያዝ ይቻላል። ያ ምንም የሚያጠራጥር ነገር አይደለም። የዜጎች መብት ነው። መናገርም መጻፍም የዜጎች መብት ነው። በፈለጉበት ሚዲያ ሀሳባቸውን ማስተጋባት ኢንተርቴን ማድረግም የዜጎች መብት ነው። ግን ሀገርን የሚያወድም ስራ፣ ሀገርን የሚያጠፋ ቅስቀሳ፣ ህዝቦችን የሚያጋጭ ወደኋላ የታሪክ ጠባሳ ትቶ ሊያልፍ የሚችል ስራ መስራት በጣም አሳፋሪ ነው። ያ ታዝበናል፣ እኛ ታዝበናል ነበረ። በፌስቡክም በቴሌቪዥን ፕሮግራምም በርካታ መልእክቶች ሲተላልፉ ነበር። ስለዚህ እነዚህ ወደ ኢትዮጵያ በዚያን ጊዜ የነበረውን ሽብር የነበረውን የጥፋትና የወድመት ተልእኮ ለመቆጣጠር ሲባል በአንዳንዶቹ የማስ ሚዲያ አውታሮች ላይ የቁጥጥርና የግደባ ስራ ተሰርቶ ነበር። አሁን ግን የመቆጣጠርና የመገደብ ስራው ተነስቶላቸው ወደ መደበኛ ስራቸው እየተመለሱ መሆናቸውን ነው የገለጹት። ከዛ አንጻር ነው እኔ የማየው።
መልካም። ሰፋ ያለ ምናልባትም ተከትለው ሊነሱ የሚችሉ ጥያቄዎች ይታዩኛል። ነገር ግን ደም ብሎ በተሰማው ድምጽ ብቻ ንገደብና አቶ ግዛው እርሱስ ምን አይነት ለውጥ ሊያመጣ ይችላል ይላሉ? ቀደም ብሎ አቶ አትክልት ማነሷቸው ጭብጦችም ላይ እንዲሁ አስተያየት መስጠት ይችላሉ።
እሺ፣ አመሰግናለሁ። በመጀመሪያ ግን ለማስተዋወቅ ያህል የአስቸኳይ ጊዜ አዋጁ ሲወጣ በዋነኝነት የህዝባዊ ወያኔ ሓርነት ትግራይ መንግስት አገሪቷን ሲቪሊያን በለበሰው የአገዛዝ ቡድን ማስተዳደር እንዳልቻለና የአገሪቷን አስተዳደር ወደ ሚሊተሪው ያሻገረበትን ማስታወስ ኢምፖርታንት ነው። ይሄንንም ሲያደርግ ሁለት ነገሮች ያደርግለታል። አንደኛ አሉ ተብለው ግረሊ ለምዕራባውያን ሀገሮች እርዳታ ለመሰብሰቢያ የሚጠቀሙባቸው የነበሩ የፍርድ ተቋማት፣ የመገናኛ ተቋማት የመሳሰሉት ቀጣይነት እንደሌላቸውና ወደ መከላከያ ሰራዊት ወይንም ኮማንድ ፖስት በሚሉት ሲያስተላልፉ መሰረታዊ ለውጡ የነበረው ምንድነው? ከሲቪሊያን ወይንም ከዜጎች አስተዳደር በስም ከነበረው ወደ ወታደራዊ አስተዳደር ነበር ያሳለፉት። ይሄ ሲደረግ ዋናው ህዝባዊ ወያኔ አርነት አንዱ ትልቁ ምሰሶ የምዕራባውያን ሀገሮች ሆኖ የምዕራባውያን ሀገሮች በሰማይ መብቶችና በሚዲያ ላይ ያለው ገደብ በአብዛኛው ለኢትዮጵያውያን ዲሞክራቲክ ራይት ሳይሆን የሚያሳስባቸው ፕሪንሲፕል ነው ብለው የሚያምኑት የሚዲያና መብቶች ምዕራባውያንን ስለሚያሳስብ ይሄንን ያነሱት አሁን የተባለው በሚዲያ ላይ ያለው እቀባ ተነስቷል የተባለው የምዕራብ ሀገሮች ይሁንታ ለማግኘት ተብሎ ነው። አሉላ ማስታወስ ያለብን ነገር የዛሬ 25 ዓመት መሳሪያ ይዞ ታንክ ተኩሶ አዲስ አበባ ከገባ ጀምሮ ኢትዮጵያ ውስጥ ፍሪ ሚዲያ ኖሮ አያውቅም።
አቶ ግዛው በአቶ አትክልት የተገለጸ አለ የመገናኛ ብዙሃኑ ከውጭ የሚመጡ መልእክቶች ሽብር የመንዛት ስራ ሊሰሩ ይችሉ ነበረ፣ ይሰሩ የነበረውም አገሪቱ ውስጥ ተቀስቅሶ የነበረውን እንቅስቃሴ ወደ ከፋ ሁኔታ ለመውሰድ ነው የሚል አንድምታ ያለው አስተያየት ሰጥተዋል። እሱን ራሱ እንዴት ይመለከቱታል?
አንደኛ ነገር በኢትዮጵያ ውስጥ ሽብር የሚለው ቃል አዲስ ትርጉም ተሰጥቶታል። ሽብር የሚባለው ራሱን ነጻ ለማውጣት የሚታገለው ኢትዮጵያዊ ማለት ነው። ሽብር ማለት የኦሮሞ ወጣት ልጆች በኦሮሚያ በተለያዩ አካባቢዎች ዴሞክራቲክ መብታችን ይከበር፣ ራሳችንን በራሳችን እናስተዳድር፣ እኛ ኢትዮጵያውያን ነን ብለው መነሳታቸው ማለት ነው። ሽብር ማለት ጎንደር ውስጥ ኮሎኔል ደመቀን የመሰሉ ሰዎች እኛ ኢትዮጵያውያን ነን፣ ማንም መጥቶ ቤታችንን ያለ ፍርድ ቤት ትዕዛዝ ሊበረብር አይችልም የሚል ነው። ሽብር በኢትዮጵያ ውስጥ በአሁኑ ሰዓት ማንኛውንም ድርጊት ማንኛውንም መጻፍ ሊሆን ይችላል፣ መተኛ ሊሆን ይችላል፣ መሰለፍ ሊሆን ይችላል፣ የፈለግነውን ነገር ማድረግ ይቻላል። ከተቃወምክ ትታሰበው እንደ ሽብርተኛ ነው። በጣም ኢምፖርታንት የሆነ ፖይንት መጥቀስ የሚያስፈልገው ኢትዮጵያ ውስጥ በኢትዮጵያውያን አንድም የሽብር ድርጊት ተደርጎ አያውቅም። በሰላማዊ ሰልፍ ላይ የተደረጉ የንብረት ማጥፋቶች ምናምን አሉ።
ከመገናኛ ብዙሃኑ ተጽዕኖ ጋር ያዛምዱልኝ አሁን የዘረዘሯቸውን ሐሳቦች። ራሱ ሽብር የሚፈረጅበት ቋንቋም ትክክል አይደለም የሚል አስተያየት ነው የሰጡት። በሰላማዊ መንገድ ዜጎች የሚያደርጉት ነገር ራሱ በሽብር ተፈርጆ ነው ያሉት። መገናኛ ብዙሃኑ ከውጭ የሚመጡት ሊያሳድሩ የሚችሉት አሉታዊ ተጽዕኖ ለመቆጣጠር የተደረገ አቶ አትክልት የገለጹት እሱ ላይ ምን ይላሉ?
እሺ ጠብር ባለው መልክ መሄድ ከፈለግ አንዱ የዲክቴተርሺፕ ጸባይ በኢትዮጵያ ብቻ ሳይሆን በላቲን አሜሪካም በአንዳንድ የኤዥያ ሀገሮች የታየው የማስ ሚዲያ መገናኛ ብዙሃንን በሞኖፖሊ መያዝ ነው። ኤኒ ትረካ ኤኒ በማስ ሚዲያ የሚነገሩ ነገሮች ከአገዛዙ ቁጥጥር ውጪ ከሆኑ የአገዛዙን ጥንካሬ የአገዛዙን ማንነት ይንደዋል። ስለሆነም 25 አመት ሙሉ በፐብሊክ ያሉ ማስ ሚዲያዎች ወይም መንግስት የሚባሉት እንደ ኢቲቪ ወይንም ኢቢሲ መሳሰሉት እንደ ፋና የመሳሰሉት ጀመረ ቀጥተኛ ወይንም ተዘዋዋሪ ቁጥጥር ያሉ ድርጅቶች ናቸው። ስለዚህ ኢትዮጵያውያን ነጻነታቸውን ለማግኘት ኢትዮጵያ ውስጥ ስላልቻሉ በውጪ በሚገኙ በሚኖሩባቸው ሀገሮች ተሰብስበው ሰርተው ያቋቋማቸውን እነ ኢሳት እነ ኦኤምኤን በፌስቡክ በሳሰሉ የሚያደርጓቸውን የነጻነት እንቅስቃሴዎች ለመገደብ የተሰራ ስራ ነው። ስለዚህ ችግሩ የሽብር መንዛት አይደለም፣ ችግሩ ኢትዮጵያውያን ነጻነታችንን ይመለስልን ብለው።
መልካም። ዋናው የክርክሩ ጭብጥ የሚያተኩርበት ላይ እንድትገደቡ ጠይቃለሁ። አቶ አትክልት፣ አቶ ግዛው ያነሷቸው በርካታ ሀሳቦች አሉ። የመገናኛ ብዙሃንን አስመልክቶ በግራም በቀኝም በአገር ውስጥ ካለው ሁኔታ ጋር ያዛመዷቸው አሉ። ለእነሱ የሚሰጡት መልስ ካለ?
በጣም የሚያሳዝነው ነገር ምንድን ነው? ይቺ ሀገር የጥበትና የትምክህት ማዕከል የሆኑት ሁለት ኃይሎች ሊበጣጥሷት ሲሞክሩ አናሳ የሚባሉት ብሔረሰቦች የዚችን ሀገር አንድነት ለማስጠበቅ የዚችን ሀገር ህልውና ለማስጠበቅ በጽናት መቆማቸው ታሪክ እየተለወጠ መሆኑን እያየን ነው። የማስ ሚዲያ በእንደዚህ አይነት ወቅት ላይ ሊያስከትል የሚችል አደጋ የሩዋንዳ እልቂት በጣም ምስክር ነው። ሌላ ምንም ነገር አያስፈልገው፣ በቃ ምስክር ነው። 800,000 ዜጎች በአንድ ጊዜ ሲያልቁ ከዛ በላይ ምንም ማረጋገጫ አይመጣም።
ቀደም ብሎ በአቶ ሲራጅ ፈጌሳ የተገለጠውን በተለይ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ተከትሎ ወጥቶ የነበረ እገዳ መነሳቱን ገልጠዋል። ይህ እገዳ መነሳቱ በራሱ የሚሰጠው ለሰዎች ሊሰጥ የሚችለው ነጻነት እንዳለ ሆኖ ከመገናኛ ብዙሃን ጋር የመነጋገርን መብት ጭምር ያሳጣ ስለነበረ ሰዎች ለቃለ ምልልስ በቀጥታ መቅረብ የማይችሉበት ሁኔታ ነበረ። ግን በተግባርም ከነበሩ ልምዶች ጋር ነው የማዛምደው። ይሄ መነሳቱ ሊሰጥ የሚችለው አንታዊ ውጤት እንዳለ ሆኖ በቀድሞውንስ በኢትዮጵያ ውስጥ አለ የሚባለው የንግግር ነጻነት ላይ የፕሬስ ነጻነት ላይ ችግር አለ ተብሎ በተደጋጋሚ ሲዘገብበት ለፕሬስ ነጻነት የቆሙ ድርጅቶች በተደጋጋሚ ጥያቄ የሚያነሱበት ነው። እስኪ ለመጀመሪያ ያህል የርሶን ሐሳብ ልውሰድ። አቶ አትክልት የመገናኛ ብዙሃን ስራ ውስጥ ነው ያሉት። ይሄ እገዳ ወይም ክልከላ ሳይኖር ችግር አልነበረም ወይ በኢትዮጵያ ውስጥ የፕሬስ ነጻነትን የተመለከተ?
እንዳተረጓጎመ ነው ህገ መንግስቱ በንግግር ነጻነት ላይ ያስቀመጠው መርህ አለ። ህዝብን ከህዝብ ማጋጨት፣ ህዝብን ማነሳስቶ ወደ ጥፋት መንገድ መምራት ህገ መንግስቱ ይከለክላል። እኔ ከእናንተ ጋር ኢንተርቪው ያደረኩትም ያለሁት ከእገዳውን በፊት ነው። ከእናንተ ጋር ቃለ መጠይቅ ያካሄድኩት ህገ መንግስቱ ያስቀመጠውን መብት ሳልነካ ነው የተናገርኩት። ህዝቦችን የሚያነሳሳ ለበቀል፣ ለቂም፣ ለጥፋት የሚዳርግ ንግግር አሁንም ቢሆን ቀሪ እንዲሆን ያደረጉት በሬዲዮ በቴሌቪዥን የነበሩት ነገሮች የመቆጣጠርና የመገደብ ስራ ተነስቷል ሲባል አሁንም ቢሆን ህዝብን አነሳስቶ ለጥፋት መዳረግ የተከለከለ ነው። አሁንም ቢሆን ህገ መንግስቱ ነዋ ዋናው ነገር። ህገ መንግስቱ እነዚህ ነገሮች ያገዳል። ስለዚህ ሁል ጊዜ የመናገር ነጻነት፣ ሁል ጊዜ የመከራከር ነጻነት፣ ሁል ጊዜ የመደራጀት ነጻነት የሚባሉት ነገሮች አንድ የሚቀዱበት ምንጭ አለ በኢትዮጵያ ውስጥ። ያ የሚቀዱበት ምንጭ ህገ መንግስቱ ነው። ከህገ መንግስቱ ውጭ በሆነ መንፈስ ህዝቦችን ለማጋጨት የሚደረግ ማንኛውም ቅስቀሳ እገዳለሁ።
መልካም።
አሁንም እገዳለሁ፣ ወደፊትም እገዳ ይኖረዋል።
መልካም።
ስለዚህ ኢትዮጵያ በዚህ መንገድ ነው እየተመራች ያለችው። ከዛ ውጭ አፈንግጦ ህዝቦችን ለማነሳሳትና ለጥፋት ለመዳረግ የሚደረግ እንቅስቃሴ ግን አሁንም ገደቡ ቢነሳም ህዝቦችን ማጋጨት ስለማይቻል ያ የተከለከለ ነው። እነዛን የሚገባኝ ነኝ።
መልካም። ህገ መንግስታዊ ድንጋጌን ያልጣሰ አንድን ህዝብ በሌላው ላይ ማነሳሳትን ያህል ወንጀል የሚፈጽም ካልሆነ በህጋዊ መንገድ የሚሰራ የፕሬስ ተቋም መስራት የሚችልበት ግለሰቦችም የሚያምኑትን የሚቀበሉትን ተቃውሞን ጨምሮ በነጻነት የመግለጽ መብታቸው ግን የተጠበቀ ነው ብለው ያምናሉ? ማንኛውም ሰው በዜግነቱ ያለው መብት ነው ማለት እንደሱ ብለው ነው የሚያምኑት?
እንደዛ ነው ማምነው። ትክክል። ህገ መንግስቱን አክብሮ መናገር የሚችል ዜጋ በዚህ ሀገር ምንም አይነት ቁጥጥርም እገዳም አይደረግበት።
በአሁኑ ሰዓት በርካታ ጋዜጠኞች በስር ላይ ከሚገኙባት ሀገሮች አንዷ ናት። አቶ አትክልት እንደሚረዱት በተደጋጋሚም ጋዜጠኞች፣ የኢንተርኔት አምደኞች በጻፏቸው ነገር ብቻ ለእስር የበቁበት ሁኔታ ክፉኛ ሲተች ቆይቷል። እሱስ ላይ ምን አስተያየት አለዎት?
እዚህ ሀገር ላይ ጋዜጠኞች በአመለካከታቸው ታስሯል የሚል እምነት የለኝም። በአመለካከት የታሰረ ዜጋ ነው ያላቅም። ህገ መንግስቱን ጥሶ ህገ መንግስቱን አልፎ በህዝቦች ላይ የማነሳሳትና የቅስቀሳ ስራ ሲሰራ የተያዘ ጋዜጠኛ ሊኖር እንደሚችል አውቃለሁ። የራሱ የሆነ ፖለቲካዊ አመለካከት በመያዙ እና ያንን ለማራመድ በሰላማዊ መንገድ ለማራመድ በመፈለጉ ብቻ የታሰረ ጋዜጠኛ ግን እገሌ ነው ልትለኝ አትችልም።
መልካም። አቶ ግዛው የክርክሩን እድል ለርሶ ልስጥ። ቀደም ብሎ በአቶ አትክልት በተነገሩት ጭብጦች ላይ በተለይ ከዚህ አዋጅ እና ድንጋጌዎች ውጪ ክልከላው ከመኖሩም ካለመኖሩም በፊት በኢትዮጵያ ውስጥ የፕሬስ ነጻነትንና የንግግር ነጻነትን አስመልክቶ ህገ መንግስታዊ ድንጋጌዎችን ካልተላለፈ አንድ ሰው በዜግነቱ በሚያደርገው የሚከተል የሚደርስበት ፈተና ጣጣ የለም ነው አቶ አትክልት ያሉት። ባጭሩ ምን ይላሉ?
ምልህ በአማርኛ ሲተረት ለቀበሬው አረሱስ ነው። እኔ ለኢትዮጵያ ህዝብ አሁን ልጆቹ፣ አባቶቹ፣ ባለቤቶቹ ለታሰሩባቸው ለነ ሰርካለም እስክንድር የታሰረው ሽብር ሰርቶ ነው ብዬ ልነግራት ነው ወይንስ የውብሸትን ሚስት ባለቤትሽ የታሰረው ሽብር ሰርቶ ነው ልላት ነው? ህዝብ ለህዝብ አጣርቶ ነው ልላት ነው? ውብሸት እኮ የሚሰራው የአድዋ ተወላጅ ለነበረው ለዳዊት ነበር። ዳዊት አልታሰረም፣ ውብሸት ነው የታሰረው። ኢትዮጵያ ውስጥ እኔ ለኢትዮጵያ አሁን አሜሪካ ቁጭ ብዬ በመቶዎቹ የሚቀጠሩ ጋዜጠኞች እንደ ታሰሩና እንደ ተሰደዱ እኔ ብነግራቸው ምን ጥቅም አለው? አሁን አንተና አቶ አትክልት ያደረጋችሁት ውይይት የሚገልጸው ነገር ቢኖር ከመጀመሪያው በቃላት ላይ እንኳን ልንግባባ ማንችልበት ደረጃ ላይ ደርሰናል።
መልካም። የመጨረሻ ጥያቄ ባጭሩ የምትመልሱት ምናልባት መሰረታዊ ሁኔታዎችን የሚመለከት ለሁለታችሁም አንድ ጥያቄ ልወርውር። አሁንም ቅድሚያውን ለአቶ አትክልት ሰጣለሁ፣ ተራዊ እርሶ ነው። አቶ አትክልት ለእርሶ የአንድ ዜጋ ነጻነት መገናኛ ብዙሀን ተጠቅሞ ራሱን ሊገልጽ የሚችለውም ሆነ እንደ አንድ ሰብአዊ ፍጡር በንግግሩ በመጽሐፍ ራሱን ሊገልጽባቸው በሚችላቸው መንገዶች በሙሉ ሊገልጽ የሚገባውን ሀሳብ በነጻነት መግለጽ የቱን ያህል ስፍራ አለው? በኢትዮጵያ በተግባር በተጨባጭ በፖሊሲዎች መንግስት በሚያወጣቸው ድንጋጌዎች የቱን ያህል እነኚህ መብቶች ክብርና ቦታ ተሰጥቷቸዋል ለርሶ?
እኔ እንደሚመስለኝ ያለው አሁንም ትንሽ ወደዛ አልመለስም፣ ግን ምንድን ነው ትልቁ ችግር ያለው ምንድን ነው የሚመስለኝ የኢትዮጵያ ፌዴራላዊ ህግ መንግስት የቲፒኤልኤፍ ማኒፌስቶ አድርጎ የማየት አመለካከት እስካተወገደ ድረስ አስቸጋሪ ነው። የኢትዮጵያ ህገ መንግስት የሀገሪቱ የፌዴራል ህገ መንግስት ያካትታቸው መብቶች አንዳንድ ጊዜ ሲመቸን እንቀበላቸዋለን። አንዳንድ ጊዜ የስንክት ፍላጎታችንን ሳያረካልን ሲቀር የቲፒኤልኤፍ ማኒፌስቶ ነው የቲፒኤልኤፍ ህገ መንግስት ነው ብለን እንወረውረዋለን። እኔ እንደሚገባኝ ግን ህገ መንግስቱ ዓለም አቀፍ ዲክላሬሽንስ ያካትታቸው መብቶች፣ መሰረታዊ የመናገር የመጻፍ መብቶች የያዘ ህገ መንግስት ነው። ያንን እስካልተጋፉ ድረስ ምንም አይነት ችግር የለም። ምንም አይነት የሚመጣ ጫና ምናምንም የለም። ምንድን ነው ትልቁ ችግር የሚመጣው ያለ ዋች ዶግ ቲፒኤልኤፍ ይመስለዋል። በቃ አገር ለማጥፋት የሚፈልግ ሰው ቲፒኤልኤፍ ያለ አገር አይጠፋምና ስለዚህ ቲፒኤልኤፍን እንደምንም አድርጌ ላጥፋው። ትምክህት አመለካከቱን ለማስረጥ የቲፒኤልኤፍ አፓራተስ መጀመሪያ መውደም አለበት ብሎ ስለሚነሳ ህገ መንግስት ነው ከዛ አንጻር ስለሚያየው ነው ችግር የሚፈጥረው ያለው እንጂ የመናገርን የመጻፍን የመደራጀትን አሉ የሚባሉት ዓለም አቀፍ አገሪቱ የፈረመቻቸው መሰረታዊ መርሆችን አካትቷል። የኢትዮጵያ ወቅታዊ እንደ ነባራዊ ሁኔታም ከግምት ውስጥ አስገብቶ የተቀረጸ ህገ መንግስት ነው እና ከዚህ አንጻር ሲታይ እኔ ችግር ያለው ህገ መንግስቱ የቲፒኤልኤፍ ማኒፌስቶ ነው ከሚል አመለካከት የሚመነጭ በጣም ኋላ ቀር የሆነ አመለካከት ስላለ ነው እንጂ ይህን ችግር ያለበት አይመስለኝም። እንደዛ ነው የማስበው።
መልካም። አቶ ገዛው ለእርስዎ ጥያቄውን ገልብጬ ነው የማቀርበው። ቀደም ሲል በሰጡት አስተያየትም ላይ ላለፉት 25 ዓመታት እነኚህ መብቶቹ አልተከበሩለትም፣ ቀድሞውንም አልነበሩም ብለዋል። እሱ እስከሚያምኑት ድረስ ባለፉት 25 ዓመታት ዛሬም ጭምር አንድ ሰው በነጻነት ራሱን የመግለጽ እድሉ ምን ያህል ነው? የመግለጽ እድል አለው ብሎ እርስዎ የሚቀበሉትና የሚስማሙበት አለ? ይሄ ምናልባትም ለእስር የበቁትንም ሰዎች ይመለከታል። ቀደም ብለው በፕሬስ ነጻነቱ የመጠቀም እድልም ነበራቸው ማለት በአንድምታ ይኖረዋልና
አይ ቲንክ አቶ አትክልትና እኔ መጨረሻ ላይ በተናገሩት አንድ የምንስማማበት ነጥብ ያለ ይመስለኛል። የአገራችን ዋናው የችግር መሰረት ህገ መንግስቱ ነው። አቶ አትክልት እንዳሉት ህገ መንግስቱ የኢትዮጵያ ህገ መንግስት አድርገው ሲያዩት፣ እኔ ግን የማየው ህገ መንግስቱ ህዝባዊ ወያኔ አርነት ትግራይ በመሳሪያ ያገኘውን ትግል ወደ ህገ መንግስትነት የራሱን ፕሮግራም ለውጦ ያደረገው ነው። በዚህ ሀሳብ ውስጥ የተካተቱ ጥሩ ነገሮች ቢኖርም የህዝባዊ ወያኔ አርነት ትግራይ አቶ አትክልትም ደጋግሞ ጠቅሰውታል፣ የኢትዮጵያን ህዝብ ወዳጅና ጠላት በሚለው ትምክህትና ጠባብ በሚለው ከፍሎ ማን መናገር ማንን አለመናገር ማን መጻፍ ማን አለመጻፍ የሚችል ከሆነ ሀሳቦችን በመንግስት ደረጃ እንደ ፊሎሶፊ የጠላትና የወዳጅ አድርጎ የሚያይ መንግስት ባለበት ሀገር ውስጥ ነጻ ሚዲያ፣ ነጻ መገናኛ ብዙሀን ሊኖሩ አይችሉም። ይሄ በጣም ኢምፖርታንት የሆነው ከውጭ በመገናኛ ብዙሀን የመጣ ነው የሚለው ፕሮፖዚሽን ወይንም መላመት የማይሰራበት ምክንያት የኢትዮጵያ ውስጥ ያሉ ሚዲያዎች በሙሉ በዛ ተወልደው ያደጉ ልጆች ናቸው፣ ነጻነታቸውን የጠየቁና የተገደሉበት። ሶ ለእኔ እንደሚመስለኝ ኢትዮጵያ ውስጥ ህዝባዊ ወያኔ አርነት ትግራይ እስካለ ድረስ ፖለቲካችን መጀመሪያ ወዳጅና ጠላት ብሎ የሚከፋፈል አብዮታዊ ዴሞክራሲ የሚለው ፍልስፍና እስካለ ድረስ ነጻ የሆነ የመገናኛ ብዙሀን ሊኖሩ አይችሉም። ሰዎች የፈለጉትን ጽፈው ወይንም አንብበው ወይንም ተናግረው ቤታቸው ገብተው ልጆቻቸውን የማቀፍ ሚስቶቻቸው ጋር እራት አብሮ መብላት እድል ይኖራቸዋል ብዬ አላምንም። ስለዚህ 25 ዓመት ያየነው ነገር የሚቀጥለውም ነገር የሚኖረው ምንድን ነው? ኢትዮጵያ ውስጥ ወዳጅና ጠላት የሚለውን አዙሪት የሚቀርፍ እርቅ እስካልተደረገ ድረስ ይህ አዙሪት ይቀጥላል። ጋዜጠኞችም መታሰራቸው መሰደዳቸው ይቀጥላል።
መልካም። የግድ መስማማታችሁ አስፈላጊ ባይሆንም ምናልባትም መታረቅ የማይችሉ የሚመስሉ ሀሳቦች ተነስተዋል። የክርክር ጉዳይ ስለሆነ መከራከራችሁን እፈልጋለሁ። አንዳንዶቹ ጭብጦች ግን ከዚህ ክርክር መሰረታዊ ዓላማ ውጪ ስለሆኑ አየር ላይ ባትሰሟቸው እንዳይገርማችሁ በሌላ ክርክር ምናልባትም አግባብ የሆነ ሀሳቦችን ማስተናገድ በሚችል መልሼ እጋብዛችኋለሁ። አቶ አትክልት አምባዬ፣ አቶ ግዛው ለገሰ ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለን ማለት
አሉላና እንግዶቹን እኛም እናመሰግናለን።
Yeah, forget it, it's a chance.
ቅንብር በጽዮን ግርማ እየተዘጋጀ የሚቀርበው ሳምንታዊው የሙዚቃ ቃና ነው። መልካም ምሽት።
እንደምላችሁ አምሽታችኋል የሙዚቃ ቃና አድማጮች። ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ጥምርት እንግሊዘኛ ዜማዎች እዚህ ስቱዲዮ ገኛለሁ። አብራችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ።
The club is the best place to find the lovers of the bar is where I go. Me and my friends at the table doing shots tripping fast and then we talk slow. Come over and start up a conversation with just me. And trust me, I'll give it a chance now. Take my hand, stop, and the man on the jukebox. And then we start to dance. And now I'm thinking like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me. Say, boy, let's not talk too much. Grab on my waist and put that body on me. Come on now, follow my lead. Now follow my lead. Mm-hmm. I'm in love with the shape of you. We push and pull like a magnet do. Although my heart is falling too. I'm in love with your body. And last night you were in my room. And now my bed sheets smell like you. Every day discovering something brand new. Well, I'm in love with your body. I'm in love with your body. When we can, we let the story begin. We're going out on our first date. You and me are thrifty, so go all you can eat. Fill up your bag and I fill up the plate. We talk for hours and hours about the sweet and the sour and how your family's doing okay. And even getting a taxi, kissing the backseat. Tell the driver, make your radio play. And I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me. Say, boy, let's not talk too much. Grab on my waist and put that body on me. Come on now, follow my lead. Come on now, follow my lead. Mm-hmm. I'm in love with the shape of you. We push and pull like a magnet do. Although my heart is falling too. I'm in love with your body. Last night you were in my room. Now my bedsheets smell like you. Every day discovering something brand new. I'm in love with your body. 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 Every day discovering something brand new. I'm in love with the shape of you. Come on, be my baby, come on. 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 I'm in love with the shape of you. Push and pull like a magnet.
የተወዳጁን ድምፃዊ የግጥም ጸሐፊና የሙዚቃ ሰው ኤድ ሺረንን ሼፕ ኦፍ ዩ የተሰኘውን ሙዚቃ ነበር ያስደመጥኳችሁ። አስከትዬ የምጋብዛችሁ ዜማ የኔ ብቻ ነው። በእርግጥ ተከታዩ ዜማ ትዋይላይት የተባለው የቴሌቪዥን ተከታታይ ፊልም ላይ የማጀቢያ ሙዚቃ ሆኖ ተሰርቷል። ነገር ግን ይህን ሙዚቃ ሰሞኑን አንድ ወር ወይም ከሁለት ወር በፊት አንድ ሰርግ ላይ ተጋብዤ ሙሽሪት በአባቷ ክንድ ላይ ተይዛ ወደ ሙሽራው ስትወሰድ ተከፍቶ በድጋሚ ስሰማው በጣም ደስ የሚል ዜማ ሆኖ አገኘሁትና አሁን ደግሞ ቀጣዩ ሳምንት የጾም ፍቺ በመሆኑ ጋብቻችሁን የምትፈጽሙ ካላችሁ ጥቂት ጥቆማን ቢጤ ለመስጠትም ጭምር ነው ይህንን ዘፈን የምጋብዘው። 1000 years የተሰኘው የክርስቲና ፔሪ ዜማ ነው። ክርስቲና ፔሪ ዜማ ሁለት ድምጻውያን በጋራ ይሆኑ ወደሚያቀነቅኗቸው ዜማዎች ነው። ዱዌት ሏቸዋል። ዱዌት ሁለት ድምጻውያን ባንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከህቱ ማሪያን ጋር በ1765 ዓመተ ምህረት የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ። ማርቪን ጌይ እና ታሚ ቴርል በ1967 ዓመተ ምህረት ኤንት ማውንቴን ሃይ ሲሉ ያቀነቀኑት ልጋብዝ። Listen baby, ain't no mountain high, ain't no valley low, ain't no river wide enough baby. If you need me call me, no matter where you are, no matter how far. Don't worry baby, just call my name, I'll be there in a hurry, you don't have to worry. Oh baby, there ain't no mountain high enough. ማርቪን ጌይ እና ታሚ ወደ ዶሊ ፓርተን እና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ ሻገራለሁ። ዶሊ እና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓመተ ምህረት አይስላንድስ ኢን ዘ ስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢን ዘ ስትሪም
I met you, there was reason I set out to get you with a fine tooth comb. I was soft inside, there was something going on. You do something to me that I can't explain. Hold me closer and I feel no pain. Every beat of my heart, something going on. Tender love is blind, it requires a dedication. Oh,
ደግሞ ወደ ሁለት ድምጽ መረዋ አንስት ድምጻውያን ዜማ ልሰዳችሁ። ዊትኒ ሂውስተን እና ማሪያ ኬሪ በጋራ ወደ አቀነቀኑት ዜማ። ዊትኒ እና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምትታስበው ስትጠየቅ ስለሷ ምንም አላሰበም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ተመለስ ነበር። ከስምንት አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር። ዊትኒ በሞት እስክታልፍ ድረስ ማሪያና ዊትኒ በ1998 ዓመተ ምህረት When You Believe ሲሉ ያቀነቀኑትን ተከታዩ ምርጫ ይላድርገው። When You Believe
we are not afraid, although we know there's much to fear. We were moving mountains long before we knew we could. Like the summer birds too swiftly blown away.
1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን I knew you were waiting for me ዜማ ተጋበዙልኝ። ምርጫዎቼ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮንና አርኬሊን የመጨረሻ ዜማ አድርገው ልሰናበታችሁ። I am your angel ይሉናል። ሴሊን ዲዮንና አርኬሊን በ1998 ዓ.ም ተመረጡ በጋራ ባቀነቀኑት ዜማ። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል ገባለሁ። ለዛሬው በሴሊን ዲዮንና አር ኬሊ አይ አም ዩር አንጀል ሰናበታችሁ። ደህና ደሩ። Have some courage.
አድማጮች የማጠቃለያ ዜና አሰማለሁ። የስዊድን ፖሊሶች በአንድ ከባድ ጭነት መኪና አጋጭቶ ሰዎችን የገደለ እርሱ ነው ብለው በጥርጣሬ ያሰሩት ማንነቱ መገለጡ ተአወቀ። ገዳዩ የ39 ዓመቱ የኡዝቤክስታን ተወላጅ ነው ተብሏል። ከዚህ ቀደም ፖሊሶች ግለሰቡ ስዊድናዊ ነው ብለው ጠርጥረው እንደነበርም ተገልጧል። የአፍሪካ ህብረት ወታደሮች ኩዲ ውስጥ የነበረ አንድ የአልሻባብ ከፍተኛ ወታደራዊ አዛዥ ዛሬ ቅዳሜ ገድለዋል። አብሮም ከግለሰቡ ጋር አያሌ የነውጠኛ ቡድን አባላት ነበሩ ብለዋል። የተገደለው የአልሻባብ መሪ ግን ባሼ ኑር ሐሰን የሚባል መሆኑም ታውቋል። በሰሜናዊ ምስራቅ ሶማሊያ የቦሶሳ ከተማን ከፍተኛ ባለስልጣናት በመግደል የተከሰሱ 5 የአልሻባብ አማጽያን በጥይት ተደብድበው ተገድለዋል። በሶማሊያ ፌዴራል መንግስት የፑንትላንዷ ወታደራዊ ፍርድ ቤት አብዲ ፋታህ ሐጂ አዳም ናቸው ይህንን ያረጋገጡት። በመጨረሻም ጋምቢያን ከ20 አመታት በላይ የገዙት የሃያ ጃሜ ከተወገዱ ወዲህ አገሪቱ በኢኮኖሚም ሆነ በፖለቲካ እንዲሁም በህግ የበላይነት ተስፋ ሰጪ አካሄድ ላይ ነው ሲሉ ዩናይትድ ስቴትስን በቅርቡ የጎበኙት ምክትል ፕሬዝዳንቷ ተናግረዋል። ወደፊት ግን ፈታኝ ሁኔታ ውስጥ እንዳሉም አልሸሸጉም። ዜናው አበቃ።
የአሜሪካ ድምፅ ራዲዮ አማርኛው አገልግሎት በ19 በ2ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ አበቃ። ነገ እሁድ በተመሳሳይ ሰዓት እንገናኝ። እስከዚያው ፕሮግራሙን በመራችልን ብርሃን ኃይሉና ባስተናገድኳችሁ በእኔ በሰለሞን ክፍሌ ስም ደህና ደሩ፣ ሰላም ቆዩን እንላለን።
This program has come to you from the Voice of America, Washington.